ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ሕዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ሕዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
አድማጮቻችን እንደምን አመሻችሁ። ይህ የጋሻ አማራ ድምፅ ራዲዮ ነው። የጋሻ አማራ ድምፅ ራዲዮ በ15360 ኪሎ ሄርዝ በ19 ሜትር ባንድ ወደ እናንተ ዘወትር በሳምንት አራት ቀን ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል የምናቀርበው ፕሮግራም አሁን ይጀምራል። የዕለቱ መርሃ ግብራችን በመጀመሪያ በዜና እወጃ እንጀምርና በመቀጠል ደግሞ ወደ ዛሬው የውይይት ርዕሳችን እንገባለን።
የኦሮሞ የወራ አገዛዝ በአዲስ አበባ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ካህን በድንጋይ አስወግሮ ገደለም። የኢትዮጵያ ሰብአዊ መብቶች ጉባኤ በጎጃም ደብረ ኤልያስ ወረዳ ብሔረ ብፁዓን መልካ ስላሴ አንድነት ገዳም ላይ ወታደራዊ ጥቃት እንደተፈጸመበት አስታወቀም። ብርጋዴር ጄኔራል ተፈራ ማሞ ሕክምና ተከለከሉ። ባለፈው ጦርነት ምክንያት የትግራይ መስተዳድር ከ30 ዓመታት በፊት ወደ ነበረበት የእድገት ደረጃ ወደ ኋላ መመለሱን የትግራይ ወራሪዎች መሪ አቶ ጌታቸው ረዳ አመነ። ዕለተ ቅዳሜ መጋቢት 16 ቀን 2015 ዓ.ም ላይ እንገኛለን። ጤና ይስጥልኝ አድማጮች፣ ከጋሻ የአማራ ድምፅ ራዲዮ አርዕስቶችን በማስቀደም ዜናዎቹን ይዤ ቀርብ ያለሁ ጌጥዬ ያለው ነኝ። ወደ ዝርዝሩ አልፋለሁ። የኦሮሞ የወራ አገዛዝ በአዲስ አበባ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ካህን በድንጋይ አስወግሮ ገደለም። በአዲስ አበባ ኃይሌ ጋርመንት አካባቢ መጋቢት 14 ቀን 2015 ዓ.ም ቀሲስ አባይ መለሰ የተባሉ ካህን ቅዳሴ ጨርሰው ወደ ቤታቸው በመሄድ ላይ እንዳሉ በድንጋይ ተወግረው ተገድለዋል። የሆርሲሳ ቅድስት ድንግል ማርያም ቤተክርስቲያን አገልጋይ የነበሩት ቀሲስ አባይ መለሰ ሲገደሉ ይፋ ሆነ እንጂ አስቀድሞ በአካባቢው አገልጋዮች ላይ ዛቻና ማስፈራሪያ ደርስ እንደነበር የመረጃ ምንጮች ተናግረዋል። ካህኑ በድንጋይ ሲወገሩ የአካባቢው ሰዎች ለማስረጃ ተንቀሳቃሽ ምስልና ፎቶግራፍ ቢያነሱም ፖሊስ የሰዎችን የእጅ ስልኮች ሰብስቦ ሰነዶችን ደምስሷል። የኢትዮጵያ ሰብአዊ መብቶች ጉባኤ በጎጃም ደብረ ኤልያስ ወረዳ ብሔረ ብፁዓን መልካ ስላሴ አንድነት ገዳም ላይ ወታደራዊ ጥቃት እንደተፈጸመበት አስታወቀም። የኦሮሞ የወራ አገዛዝ በምስራቅ ጎጃም ደብረ ኤልያስ ወረዳ በብሔረ ብፁዓን አጼ መልካ ስላሴ ገዳም ላይ ወታደራዊ ጥቃት ፈጽሟል። በጥቃቱም 11 ጸበልተኞችና መናኞች ሲገደሉ 17ቱ ቆስለዋል። ይህንንም የኢትዮጵያ ሰብአዊ መብቶች ጉባኤ በምህጻሩ ኢሰመጉ በሪፖርቱ ይፋ አድርጓል። የአካባቢው የመረጃ ምንጮች በበኩላቸው የሟቾችና የቁስለኞች ቁጥር ከዚህም በላይ ሊያሻቅብ እንደሚችል ገልጸዋል። ካለፈው ወር ጀምሮ ወደ ገዳሙ ለመግባትም ሆነ ለመውጣት በታጣቂዎች ተከልክሏል። በዚህም የኢሰመጉ ባለሙያዎች ጭምር ለመግባት ተከልክለው መመለሳቸውን ጉባኤው አስታውቋል። ብርጋዴር ጄኔራል ተፈራ ማሞ ሕክምና ተከለከሉ። የቀድሞ የአማራ ልዩ ኃይል አዛዥ ብርጋዴር ጄኔራል ተፈራ ማሞ ወደ ሀገረ እስራኤል ሄደው ለመታከም ቢሞክሩም አገዛዙ ከልክሏቸዋል። በሀገር ውስጥ ሕክምናው ባለመገኘቱ ህመሙ በየጊዜው እየባሰባቸው መምጣቱንም ገልጸዋል። በጦርነት ወቅት በሰውነታቸው ውስጥ የቀሩ የጥይት ቅሪቶች ነርቫቸውን ሊጎዱ ይችላሉ የሚል ስጋት አለም። የጥይት ቅሪቶች ነባር ቦታውን ለቀው እንደ አዲስ በሰውነታቸው ውስጥ መንቀሳቀስ በመጀመራቸው ከፍተኛ የህመም ስሜት የፈጠረባቸው መሆኑንም ብርጋዴር ጄኔራል ተፈራ ማሞ ተናግረዋል። ባለፈው ጦርነት ምክንያት የትግራይ መስተዳድር ከ30 ዓመታት በፊት ወደ ነበረበት የእድገት ደረጃ ወደ ኋላ መመለሱን የትግራይ ወራሪዎች መሪ አቶ ጌታቸው ረዳ አመነም። ከትግሬ ወራሪ ኃይል መሪዎች መካከል አንዱ የሆነው አቶ ጌታቸው ረዳ ባለፈው 2 ዓመታት ከአማራ ህዝብ ጋር ባደረጉት ጦርነት ከፍተኛ የቁሳቁስ የአካልና የስነ ልቦና ውድመት በእንድምታዊ አረዳዱ ሽንፈት እንደገጠማቸው ገልጿል። በዚህም ትግራይ ከ30 ዓመታት በፊት ብቻ ሳይሆን ከዚያም ብዙ ዓመታት ቀደም ብሎ ወደ ነበረችበት ደረጃ ተመልሳለች፣ በከፍተኛ ደረጃ ወድማለች ብሏል። ሆኖም ዛሬም ራያና ወልቃይትን በኃይል ከአማራው ነጥቀው ለመውሰድ ለጦርነት እየተዘጋጁ መሆኑን ተናግሯል። አማራን ባገለለው የደቡብ አፍሪካው ስምምነት መሰረት የኦሮሞ የወራ ገዛዝ ወልቃይትና ራያን እንዲያስረክባቸውም ከትግራይ ቴሌቪዥን ጋር በአማርኛ ቋንቋ ባደረገው ቃለ መጠይቅ ጠይቋል። የትግራይ ወራሪዎች በአማራ ህዝብ ላይ ዳግም ጦርነት ለማወጅ የክረምቱን መግባት እንደሚጠባበቁ የውስጥ ምንጮች አረጋግጠዋል። በአንጻሩ በአማራ በኩል ከሁል ጊዜውም የላቀ የጦር ዝግጅት ተደርጓል። አድማጮች ዜናዎቻችን እስካሁኖቹ ነበሩ። ጤና ይስጥልኝ።
ይገሉን ዘመን ተቆጠረ በጁንታው ላይ ጁንታው እየተደመረ ሐረጉዴን ቀንሱ ይቀንሱልኝ ሕላል ጀመር ወገን የደም ላይ ቁማድ ቁማር አልቆምርም አረጉዴን ቀንሱ ይቀንሱኝ እኔ አልደመር ወገን የደም ላይ ቁማር አልቆምርም ተውል ትቸዋለ ሰው ከሌላት ሀገር መበልጸግ አይኖርም አረጉዴን 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 ጎጃም ተኳሽ ሞልቶ ነው ጎንደር ተኳሽ ሞልቶ ወሎ ተኳሽ ሞልቶ ሸዋ ተኳሽ ሞልቶ ነው ተኳሽ ሞልቶ ወሎም ተኳሽ ሞልቶ ተኳሽ ሞልቶ ጎጃም ተኳሽ ሞልቶ ጎንደር ተኳሽ ሞልቶ ሸዋ ተኳሽ ሞልቶ ወሎ ተኳሽ ሞልቶ ማንም ፈለጨበት አማራ መሪ አጥቶ አረጉዴን 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 አረ ፋኖ ፋኖኒ ፋኖ ምሳት ለብሶ የተነሳ እንደሆነ አረ ጉዴን ፋኖ ምሳት ለብሶ የተነሳ እንደሆነ ምድረ ነፍሰ በላ መግቢያሽ ወዴት ይሆን አረ ጉዴን አረጉዴን 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 አምዬ ኢትዮጵያን አረጉዴን 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 እስኪ ሁለት ጀግና ደግመሽ ደጋግመሽ አረጉዴን እንዴት ተድሮስ ያለን እንደ በላይ ያለን ደግመሽ ደጋግመሽ ደሞ እንደምንልያ አሳ ታምለው ጽጌን ተግመሽ ደጋግመሽ አራጉዴ
አድማጮቻችን እንደምን አላችሁ? ከጋሻ አማራ ድምጽ አየነው ነኝ። ለዜና ወጃው ባልደረባዬን እያመሰገንኩኝ ዛሬ ከባልደረቦቼ ከዶክተር ጌታቸውና እንጂነ ፍጹም ጋር የዛሬውን መራ ግብራ አቀርብላችኋለሁኝ። ዛሬ የምንወያየው እንግዲህ ጓዶቼ ሰሞኑን የትግራይ ነጻ አውጪ ግንባር ወይም ትህነግ በአገሪቷ ህግ መወሰኛ ምክር ቤት ቀርቦ ከሽብርተኝነት ተነስቷል እና እንግዲህ ያለውንም ድራማ ያው እንደኔ ሁላችሁ ማየታችኋል ብዬ ገምታለሁ። ምክር ቤቱ ያው ያለምንም ውይይት የቀረበለትን አጽድቋል እንደተለመደው ማለት ነው። የትህነግ ከሽብርተኝነት መነሳት ለአማራ ህዝብ እንግዲህ እኛ እንደ አማራ ፖለቲከኞች ከአማራ ህዝብ ጥቅም አንጻር ስለሆነ የምናየው አማራ ህዝብ ምንድን ነው ሊሆን የሚችለው? የአማራ ፖለቲካ ጠቃሚ ነው ወይስ ጎጂ ነው ብላችሁ ታዩታላችሁ ብዬ ነው ጥያቄ የማቀርበው። ከማን ልጀምር? አንዳችሁ ጀምሩ።
ኦኬ፣ አመሰግናለሁ ሁላችሁንም። እንግዲህ ጥያቄህን ለመመለስ ያክል እንዳልከው ህወሓት ከሽብርተኝነት ዝርዝር ውስጥ ተነስቷል። ይሄ በመሆኑ እንግዲህ ለአማራ ይጠቅማል ይጎዳል የሚለውን ነገር ለማየት መጀመሪያ ከሽብርተኝነት ዝርዝር ውስጥ የወጣበትን መንገድ ስናየው በራሱ አንዱ የአማራ የመካድ ፖለቲካ ማሳያ አድርጌ ነው የማየው። በነበረው በዚህ ሶስት ዓመት በነበረው ጦርነት አማራ ብዙ ንብረቱን ገብሯል። ብዙ ልጆቹን የህይወት መስዋዕትነት አድርጓል። ሀብት ከንብረት ውጭ እንዲሆን ሆኗል። ስለዚህ እነዚህ ነገሮች ሁሉ ፍትህ ሳያገኙ ነገር ግን የኦሮሞው መንግስትና የቲፒኤልኤፉ መንግስት አንድ ላይ በመሆን አማራን የልጆቹ ደም ሳይደርቅ ክህደት ነው የጀመሩት። ስለዚህ እንደው ከጠየከኝ ይጠቅማል ወይ ወይንስ ይጎዳል ወይ ካልከኝ አሳምሮ አማራን የሚጎዳ እንዲያውም በሱ መስዋዕትነት መሳለቂያ ማድረግ አድርጌ ነው ያየሁት። ይህን ነው የምለው ዶክተር አየነው።
አመሰግናለሁ ዶክተር ጌታቸው። ፍጹም ወደ አንተ እመጣለሁ ወይ አንተስ እንዴት ታየዋለህ? እንግዲህ ዶክተር ጌታቸው እንዳለው የአማራን ህዝብ ይጎዳል ብሏል። የአማራን ህዝብ የሚጎዳ ከሆነ አንተስ ምን መሆን አለበት ትላለህ? መጀመሪያ ይጎዳል የሚለውን ታምንበታለህ ወይ? ከሆነስ መፍትሄው ምንድን ነው ትላለህ?
የሚጎዳው እንግዲህ ህወሓት ወይም ትነግ ወይም ታህት በለው የአማራን ህዝብ በመበደል ለአርባ ዓመት ወይም ከዛ በላይ የሆነ የአማራን ህዝብ ከተመሰረተበት ቀን ጀምሮ የአማራን ባህል የአማራን ሁለንተናዊ ሲገል ሲያስገድል የመጣ ነው። ዳሬም ደግሞ አሁን ወድቆ ተሸንፎ በነበረበት ሰዓት ተመልሶ ማምጣት ማለት ይሄ ጠላት የሆነውን ድርጅት ከእንደገና አማራን ለመግደል በቃ ለአማራ መሳለቂያ አድርገው ነው ያመጡት። ትነግ ምንም ብትሰራው እንደ ሌባ ነው። ሌባን በዝምታ ብታርፈው ያልዘረፈው ነው የሚቆጨው። ይሄን ዝም ብትለው ያልዘረፈው ነው የሚቆጨው፣ ሌባ ማለት ነው። ዘራፊ ደግሞ ንቀ ስትተው የፈራው ነው የሚመስለው። ዛሬም የጌታቸው ረዳ መግለጫ የሚያሳየው በቃ ትተው እስከ መቀሌ እንኳን ሳታጠፋው ትተው ዛሬ ተመልሼ ደግሞ የአማራን ቦታዎች ወልቃይትን ራያን ከእንደገና አስመልሳለሁ የሚል ነው። እና ይሄ እኔ በጣም ማዝንበት ማለት ነው። የአማራ ብልጽግና እንግዲህ ትነግን ወደ መቀሌ ካሸሻት አንደኛው ዋና ኃይሉ ነው። ዛሬም ደግሞ የብልጽግና ውስጥ ካሉት ውስጥ ጠንካራው ቢሆን ኑሮ ብልጽግማናት ህወሓት ዳግም የምትመለስበት ጊዜ አልነበረም። ይህ የሚያሳየው የአማራ ህዝብ ያልተደራጀ የአማራ ህዝብ የራሱ የሆነ የፖለቲካ ሰዎች የለሉት መሆኑን ነው የተረዳሁት። ይሄን ነው የምለው።
በጣም ነው የማመሰግነው እሱ። ጌች ወደ አንተ መጣለሁ። እንግዲህ ሁለታችሁም ጎጂ እንደሆነ ተናግራችኋል። እንደውም ጌታቸው በአማራ ህዝብ ላይ ከፍተኛ ክህደት እንደተፈጸመ አድርገ ነው የተናገርከው እና አማራ በዚህ እንደው ያለፈው 30 ዓመት ተን በዚህ 3 ዓመት ውስጥ እንኳን ብዙ ጊዜ ክህደት ሲፈጸምበት አይተናል። እዝ መካድ አይሰለቸውም። ምንድነው መፍትሄው ትረዳ?
አመሰግናለሁ። እንግዲህ መካድ አይሰለቸውም እያየን ነው። ደግሞ ክህደቱ ደግሞ ከለት ወደለት ከጊዜ ወደጊዜ ክብደቱ እየጨመረ የመጣ አካካድ ነው የሚክዱን። ለመካዳችን እንደዋና ምክንያት አድርጌ የማነሳው የመጀመሪያው ጠንካራ አደረጃጀት የሌለን ብሎም ክልሉን የሚያስተዳድሩት እነዚህ አማራ ቀብ የሆኑ አማሮች አማራዊ ስነልቦና የሌላቸውና የአማራውን ፍላጎት ለማስከበር ቁርጠኛ ያልሆኑ በመሆናቸው ነው። ሲቀጥል ደግሞ እንደ ማህበረሰብ በትንሽ ነገር የምንረካ ያ የተባለውና የሚያሳዩን ብልጭልጭ ነገር እውነት ስለሚመስልን ያዝረውን አጀንዳ ጥለን ሌላ አንጠልጥለን ስለምንሄድ በየቀኑ መካዱ የዕለት ተዕለት ተግባር ሆኗል። ይህንን በማወቃቸው ጠላቶቻችን እንደ ትልቅ ስትራቴጂ ቆጥረው አንደበታቸው የሚወጣው የሚጣፍጥ ነገር ግን ተግባራቸው ሬት የሆነ ሰዎችን ጥሎብናል። ስለዚህ እንግዲህ መካድ መሰልቸት አለበት፣ ግን እንዳይሰለች ያደረገውና እነዚህ ጠላቶቻችን እያደረጉ ያሉት በራሳችን ስንፈት ስለሆነ አካሄዳችን ቆም ብለን ፈትሸን አማራው አንከር ያለ ለመስዋዕትነት ራሱን አዘጋጅቶ ሀገር ለመመስረት ራሱን ዝግጁ አድርጎ ከመካድ ፖለቲካ በመውጣት ባለ ሀገር ሆኖ መኖር አለበት እላለሁ። አየነው።
በጣም ነው ማመሰግነው ግን ፍጹም ወደ አንተ መጣለሁኝ። እንግዲህ አሁን የመካድ ፖለቲካን ለማስቆም አማራ የራሱን መንገድ መከተል አለበት እያለ ነው ያለውና እንግዲህ በድርድሩ መሰረት ከዚህ በኋላ ጦርነት ይቆማል ብለህ ታምናለህ ወይ? ወይስ ሌላ ጦርነት ይመጣል? አሁንም ህወሓት ከአሸባሪነት ተነሳ አልተነሳም ጦርነት ይመጣል ብለህ ታምናለህ?
አሁንና ኖሮም ነው። አንደኛ አይ ቲንክ ህወሓት ሞክራ ሳይሳካላት በብዙ ሁኔታ ተሸንፋ የተመለሰች ኃይል ናት። ያንን አይታለች። የአማራ ህዝብ ደግሞ ሙሉ በሙሉ አልታገላትም። ሙሉ በሙሉ ተነስተው ቢታገላት ደግሞ መድረሻውን እንደሚያሳጣት አይ ቲንክ ያንን የሚገመግሙ ናቸው ብዬ አስባለሁ። ግን በሌላው አንጻር ደግሞ ህወሓት እብሪተኛ መንግስት ነው፣ በባህልም እብሪተኞች ናቸው እና አያቆሙም ልትላቸው የምትችላቸው ሰዎች አይደሉ። አያቆሙም ብለህ ጠቅለለ የምትዋቸው አይደሉ። ስለዚህ የአማራ ህዝብ አሁንም ይሄ መጽሐፍ ምን ይላል? ባሏን ፈታ ሌላ የምትፈልግ ሚስት እንዳትሆን። ባለፈውም ያብይን የኦሮሞማውን መንግስት ንጉሴ ስትል ነበረ። የአማራ ህዝብ የራሱ ያልሆነውን ልብ አይደል። ስለዚህ አሁንም ቆም ብሎ የአማራ ህዝብ የራሱን ንጉስ የራሱን ልጅ ሊያስጠብቅ ያስፈልጋል። ለምሳሌ ደበረን ሊያስፈታ የሚችለው ሌላ ማንኛውም ኃይል የለም። ደበረን ሊያስፈታ የሚችል ደበረን ከህወሓት ሊታደጋት የሚችል የአማራ ህዝብ በህብረት ተነስቶ ሊያስፈታ ይገባል። አሁን ከፌስቡክ ኡታ ወይም መንግስት በፌስቡክ ጫጫታ መንግስት አይቀየርም። ከዚህ በፊትም የምናገረው ነው የሩዋንዳ ጭፍጨፋ የቆመው በጩኸት አይደለም። ሩዋንዳዎች ሁትሶች ተጨፍጫፊዎቹ ማለት ነው ጨፍጫፊውን አሸንፈው ስልጣን ሲይዙ ነው። አሁንም አማራ የአማራ ጭፍጨፋ የህወሓት እርቢተኝነት የሚቆመው አማራ ቆም ብሎ በማሸነፍ ሲሆን ብቻ ነው ብዬ ነው ማምነው። አለዛ ነሱ አይቆም ቢያስባል።
በጣም አመሰግናለሁ። ጌች ወደ አንተ ልመጣ ነው። እንግዲህ ፍጹም መፍትሄውንም ጭምር አቀርባለሁ። ስለ በተለይ አንተ ለአማራው ወጣት የሚኖር ነው። አማራው ተክዷል። ጦርነት ሊመጣም ላይመጣም ይችላል። በተለይ ፍጹም አሁን ካለው የትነግ ባህሪ አንፃር በጣም መገመት አስቸጋሪ እንደሆነ ግን ላይመጣም ይችላል እያለ ነው ያለው እና የአማራ ወጣት ግን እንዴት ነው ግብረ መልስ መስጠት ያለበት? ለምሳሌ ዘመነ ይፈታልን እያለ የማህበራዊ ሚዲያ ጫጫታ ያካሂዳል። ጀነራል ተፈራ ሕክምና ተከለከለ እያለ በማህበራዊ ሚዲያ ያካሂዳል። በቂ ነው ወይ? ወጣቱ እንደዚህ ነው ወይ ማለት ያለበት? ምን ትላለህ?
አመሰግናለሁ። እንግዲህ እንደ አንድ የአማራ ችግር እንደሚያንገበግበው ወጣት ማስተላልፈው ነገር ለወጣቱ ምንድን ነው? ዓለም የጉልበተኞች ናት። በየትኛውም ቦታ፣ በየትኛውም ጊዜ፣ በየትኛውም ሁኔታ ተደማጭነት ልታገኝ የምትችለው ጉልበተኛ ስትሆን ብቻ ነው። ጉልበተኝነት እንግዲህ በብዙ ነው የሚገለጸው። በሀብት ሊሆን ይችላል። ጉልበተኛ በምንለው የፊዚካሉ በትክክለኛ ጉልበት ብለን በምንጠራውም በዚህ ሊለካ ይችላል። ዞሮ ዞሮ እንደ ህዝብ በጣም ሰፊ የሆነ ማህበረሰብ አለን። በወጣትም ካየ ነው ወጣቱ አሁን ቅድም ወንድሜ ፍጹም እንዳለው ከማህበራዊ ሚዲያ እየየ ወጥቶ በቃን እኮ ችግሩ እኛ እዚህ የምናወራውን ችግር እዛ እየኖረው ያለው ወንድሜ እህቴ ወጥተው በቃኝ ብለው መሳሪያ ይዘው መታገል መቻል አለባቸው። እንደዛ ካልሆነ በሚዲያ ዘመቻ የምናመጣው ለውጥ የለም። ለጊዜው ሊመስል ይችላል። ነገር ግን መስዋዕት ለመሆን ዝግጁ ካልሆንና መስዋዕት እስካልሆን ድረስ ምንም አይነት ለውጥ ማምጣት አንችልም። ስለዚህ ወጣቱ አሁን እንደው ካልተሳሳት ክልላችን ውስጥ ያን ያክል ለትግል ለማታገል የሚሆን ብዙ ነገር አለ። እንግዲህ ከመሳሪያ ጀምሮ ማለት ነው ያሳለፍነው ጦርነት አንዱ በረከቱ ብዙ ነገር ብናጣበትም ህዝባችን ራሱን መከላከያ የሚሆን ማድረግ የሚችል ነገር አግኝቷል ብዬ አስባለሁ። ስለዚህ እሱን ይዞ ጫካ ቤቴ ማለት አለበት፣ ጫካ ማደር መቻል አለበት። እንደዛ ሲሆን ብቻ ነው ልንከበርና ራሳችን ልናስከብር የምንችለው ብዬ አስባለሁ። ስለዚህ በጥቅሉ ወጣቶቻችን ከዚህ ከየየ ፖለቲካ ወጥተን ከፌስቡክ ፖለቲካ ወጥተን ቀጥታ መሬት የረካ መሬት ላይ የሚታይ ስራ ለመስራት መዘጋጀት አለባቸው። ይሄ ደግሞ ለነገ የሚታው ሳይሆን ዛሬውኑ ወስኖ ጫካ ቤቴ ማለት አለባቸው እላለሁ። ዶክተር አየ ነው።
በጣም ነው የማመሰግነው። ስለዚህ እንግዲህ የምናምነው የትግል ስልታችሁን መቀየር አለበት የአማራ ወጣት፣ መሬት ላይ ያለው ወጣት ማለት ነው። የትግል ስልቱን መቀየር አለበት። ከየየ ፖለቲካ ወጥቶ ዝም ብሎ የተግባር ስራ መስራት አለበት። ዘመነ የሚፈተው በተግባር ስራ ነው እንጂ በማህበራዊ ሚዲያ ጨዋታ አይደለም። ጀነራል ተፈራ ሕክምናውን የሚጨርሰው በተግባር ስራ ነው እንጂ አለበለዚያ ልክ ፕሮፌሰር አስራትን አሰቃይተው መጨረሻ ላይ እንደሚሞቱ ሲያውቁ እንደለቀቋቸው ጀነራልም እንደዛ ሊለቁት ይችላል። እዚህ አማራው ዝምታው ነው ያስጠቃው ብዬ ነው የማምነው። እኔ ብሆን ፍጹም ወደ አንተ እመጣለሁ። አሁን እንግዲህ የአማራ ፖለቲካ በቃ ቁማሩ አጀንዳው በአናቱ እየመጣ እረፍት የነሳው ይመስል። ይሄ ሁሉ ሲሆን የፈረንጆቹ ኤሌፋንት ኢን ዘ ሃውስ ማለት ኤሌፋንት ኢን ዘ ሃውስ መሳያል የሚሉት አባባል አለ። ወይም ደግሞ ቤት ውስጥ ያለው ትልቁ ነገር ማለት ነው። ትልቁ ጠላት አማራ የሚባለውን ህዝብ አንቆ የያዘው ትልቁ ጠላት ምንድን ነው ወይ ማን ነው ትላለ መሬቱ ላይ እንዳይነሳ።
እውነት ነው፣ ይሄማ ግልጽ ነው። አማራን አንቆ የያዘው አንደኛ ብአዴን ነው ብለን እናስባለን። ሁለተኛው ደግሞ አማራው እውነት ለመናገር ፍራቻ ነው እንበል፣ እሱም ይዞታል መሰለኝ ብዬ አስባለሁ። ምክንያቱም የሚደረጉት በደሎች እንግዲህ እናትና እህቶቻችንን ሲነወሩብን አይተናል፣ ሽማግሌዎች ሲገደሉ አይተናል፣ ወጣቶች ሲቃጠሉ አይተናል፣ እናት ከመሐፀኗ በህይወቷ እያለ እኮ ነው ልጇን ሲያወጧ ታይተናል። ይሄ ሁሉ የሆነው በአማራ ህዝብ ላይ ነው። ይሄ ሁሉ ሲነሳ በደልን ያልገፋው ባዴን ሆዳምም ስለሆነ ሊያፍንህ ሊያንቄ ይችላል። ግን ህዝቡም ደግሞ ይሄ ሁሉ ኮዝ ሊያነሳሳው ይገባል። እዛ የተቀመጠ በዚህ በግፍ ውስጥ ያለ ወደ አገር ካንድ ቦታ ወደ አንድ ቦታ መንቀሳቀስ አትችልም ሲባል ባዴን ላይ ያሉትን አይደለም እኮ ባዴን ቀበሌ ውስጥ እኮ ያገኘዋል። ባዴን እኮ ወረዳ ውስጥ ያገኘዋል። ባዴንን እኮ መሸታ ቤት ያገኘዋል። ባዴንን እኮ በድር ውስጥ ያገኘዋል። ባዴንን በተለያየ ቦታ ላይ ያገኘዋል። ያንን ሊታገል ይገባል። ያ ያነቀውን ያ የህይወቱን ደፋሪ ህዋቶች ምን ይላሉ? በ27 አመት መተን አልገረፍናችሁም የገረፋችሁ ማን ነው ይላሉ? ባዴን ነው ይላሉ። ዳሬም በየዋና ከተማው ውስጥ ላይ የኦሮሞ ብልጽግናዎች አሉ። የአማራ ብልጽግናዎች ናቸው ያሉት። አማራ ሆነው ለኦሮሞ የሚታገዙ ናቸው። ስለዚህ እነሱን መታገል መቻል አለበት። ስለዚህ ሁልጊዜ እንደው በአዴን ይያል እኛም እንዳንሸወት ህዝቡ ራሱን ነፃ ማውጣት አለበት። በማልቀስ በባንቀፍ ነፃነት ሊገኝ አይችልም። ነፃነት የሚገኘው በመታገል ነው።
በጣም አመሰግናለሁ ይብቱ። ጌታቸው ወደ አንተ ለመጣ ነው በዛው ታጠቃልኛል። እንግዲህ አማራው እየሆነ ያለውን አይተናል። ይሄ ሁሉ ደም ከፈሰሰ በኋላ ይሄ ሁሉ ጥፋት በአማራ ምድር ከደረሰ በኋላ ያለ ምንም ፍትህ ህወሓት ከሽብርተኝነት ተነስታለችና ለአማራ ህዝብ ምን መልእክት አስተላልፋለህ? ምንድነው ከዚህ በኋላ ማድረግ ያለበት?
አመሰግናለሁ። እንግዲህ መፍትሄው አንድና አንድ ፋኖቻችን ከስመ ፋኖነት እንግዲህኛ አባቶቻችን እንደምናቀው ፋኖዎች ናቸው ነበሩ። ከዛም በፊት አያቶቻችን ፋኖዎች ነበሩ። የነሱ ፋኖነት አሁን ካለው ጀነሬሽን ፋኖነት ጋር ተስተካካይ መሆን አለበት ብዬ አስባለሁ። ስመ ፋኖን ይዞ የጀግንነት የእንቢ ባይነትን አርማ ይዞ ድረሱልኝ የሚል ፋኖ ካለ ይሄ መፈተሽ አለበት። ስለዚህ ድረሱልኝ ከማለት ወጥተው ያለውን ኃይል አስተባብረው ህዝቡን ነፃ ማውጣት አለባቸው። መቼም ለነፃ መታገያ ነገር አጣን ካሉ ይሄ እኔ ምንም እንኳን አማሮች ቢሆኑም እኔም አማራ ብሆንም ይሄ አስጥቂ ነው የሚሆነው። መታገያ ነገር ሞልቷል። እሱን ወደ መሬት አውርዶ ተጠቅመው ከተማ ከመዋል ጫካ ቤቴ ማለት መቻል አለባቸው ነው የምለው። በቃ ይሄ ብቻ ነው መዳኛው ነገር የመረረ ትግል ለማድረግ ራስን ማዘጋጀትና ዛሬውኑ መጀመር ብቻ ነው። ከዛ ውጭ ስለ በአዴን ብናወራው ስለ ቲፒኤልኤፍ ብናወራው ስለ ኦነግ ብናወራው የሚጠቅም ነገር የለም። ወንድሜ ፍጹም እንዳለው እየደረሰ ያለው ግፍ ሞልቶ እየፈሰሰ ነው። ይሄን እያየ ዱር ቤቴ ማለት የሚያቀተው ማህበረሰብ ካለን እሱን ማስተካከል እኛ እንግዲህ ማረቅ የምንችለውን ነገር ለማረቅ መሞከር መቻል አለብን። ያለበለዚያ እንደውም የኔ ስጋት ጦርነቱ ተመልሶ መምጣቱ አይቀርም። እንዳይመጣ ካሁኑ በቂ ዝግጅት ለማድረግ ዱር ቤቴ ማለት አለበት ነው የምለው። ከዛ ውጭ ባለንበት እንቀጥላለን ካል እሱ የሚያዋጣ አካሄድ አይደለም።
በትክክል
አመሰግናለሁ።
እንግዲህ አማራው ነፃነቱን ከፈለገ ከዚህ በኋላ ዱር ቤቴ ብሎ ለነፃነቱ መዋደቅ ነው ያለበት። እንግዲህ በቅርብ አንድ የሰማሁት አባባል አለ፣ ለነፃነት የሰሰትካትን ነፍስ ለባርነት ልትሰጣት ትገደዳለህ የሚል አባባል እና በዚህም በዛም ሞት ነው። ቢያንስ በነፃነት በክብር መሞት እንደ አባቶቻችን ታሪክ ሰርቶ ማለፍን የመሰለ ነገር የለም። እንግዶቼ የሁለታችሁንም በጣም ነው የማመሰግናችሁ። አድማጮቻችን ከጋሻ አማራ ድምፅ ራዲዮ የዛሬ ምሽት ቅዳሜ መርሃ ግብራችን ይህን ይመስላል። ስለምታዳምጡን በጣም እናመሰግናለን። በሰላም እደሩ።